ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተመስለኝ እንደምን አመሻችሁ ወንድሞቻችን። ዛሬ እሁድ ግንቦት 13 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
እሁድ ግንቦት 13 ቀን 1265 ቀናት አለፋቸው።
እስከ መቼ
ሰምንቱን ዋና ዋና ዜናዎች የምንተነትንበት የፍቃሬ ዜና ፕሮግራማችን በቅድሚያ ይቀርባል። በማስከተልም በአሳለፍነው ሳምንት ተላልፈው የነበሩ የፍኖተ ዴሞክራሲ አጥታዎችን በድጋሚ አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። ፍቃሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። ሀገር መከላከያ ስም ጽንፈኛና አሸባሪ ኦሮሞ ታጣቂዎች በርካታ አካባቢዎች ሙሉ በሙሉ የጦርነት ቀጠና መሆናቸው የሚያስከትለው መዘዝ እንደ ዘበት የሚታይ እንዳልሆነ ይነገራል። ኢትዮጵያን አፍርሶ በጽንፈኛ የኦሮሞ ቡድኖች የበላይነትን በተቀረው የኢትዮጵያ ሕዝብ ላይ ለመጫን ባለፉት 5 ዓመታት በአሰቃቂ ሁኔታ ነፍሰ ጡር እናቶችን ሕፃናትን እያረዱ በሰው ልጆች ታሪክ እጅግ ዘግናኝ የሆነውን የሰው ሥጋ እየበሉ ሰዎች በቤቶቻቸው በተኙበት በእሳት እያቃጠሉ ልጃገረዶችን እየደፈሩና አፍነው እየሰወሩ የገበሬዎችን ጎተራና የደረሱ ማሳዎችን በእሳት እያጋዩ ገንዘብና ንብረት እንዲሁም በመንግስት ስም ተሰይመው ከ20 በላይ ባንኮች አዘርፈው ገበሬዎችን ከቀያቸውና ከርሻቸው እያፈናቀሉ ከተማ እያቃጠሉ ወደ አዲስ አበባ ከወሎና ከጎጃም አቅጣጫ የሚመጡ ተጓዦች ወደ ከተማው እንዳይገቡ እየደበደቡና እያንገላቱ ወዘተ በአማራና በአማርኛ ተናጋሪዎች ሽብር ለመንዛት እየተደረገ ያለው አሁን ሲታይ ባርቆ ራሳቸውን እያሸበረ መሆኑ ብዙዎች የሚስማሙበት ሆኗል። ሰሞኑን አጣየን ሸዋሮቢትን ማጀቴን ወዘተ ለመውረር እየተደረገ የሚገኘውን የጽንፈኛ አሸባሪ የኦሮሞ ቡድኖች እንቅስቃሴ በግስላዎቹ የህዝባዊ አርበኞች ፋኖ ኃይል በተለያዩ ጊዜያት የተቃጣውን በደፈጣ ፍልሚያ ያልተጠበቀ ጥቃት በማድረሱ አሸባሪው የኦሮሞ ወራሪ ቡድን ላይ በከፍተኛ ሁኔታ ግዳይ ሰለባ መቀዳጀቱ በስፋት እየተሰማ ነው። በተደጋጋሚ በቡሬ ዳሞት ወደ ጎጃም ለመግባትና ጥቃት ለመፈጸም የተደረገውን ሙከራ የቡሬ ዳሞትና የአካባቢው የፋኖ አርበኞች አይቀጡ ቅጣት አሳርፈው መሸኘታቸው ተሰምቷል። በጎንደርና በወሎም ፋኖ የአርበኞች ኃይል ለአሸባሪው የኦሮሞ ጽንፈኛ ጣምራ ቡድን የገረመት ለመሆን መሰማራታቸው ታውቋል። ሰሞኑን በአዲስ አበባ በርካታ ወጣቶች ከፋኖ የአርበኞች ኃይል ጋር ግንኙነት አላቸው በሚል እየታፈኑና እየተጋዙ መሆናቸው እየተጋለጠ ይገኛል። ይህ ፋሽስታዊ ዘረኛ አገዛዝ በግፍ ላይ ግፍ እየከመረ ያለው ሽብር በፋኖ ህዝባዊ ኃይሎች የሚሰነዘረው የአጸፋ እርምጃ አገዛዙን አስወግዶ ኢትዮጵያን ያስከብራል፣ ህዝቧን ከግብ ቀንበር ነፃ ያወጣል የሚለው ሰፊ አመኔታ ማሳደሩም ታውቋል።
በሸዋ ከ30 በላይ ወረዳዎች እጅግ አስከፊ በሆነ የሰላም ችግር ውስጥ መሆናቸው ተገለጸ። ተፈጠረው የሰላም እጦት በተለይ በገጠራማ አካባቢ የሚገኙ የጤና ጣቢያዎችና የጤና ኬላዎች በመዘጋታቸው ወላድ እናቶች እንዲሁም የሰው ልጅ ህይወት በሕክምና እጦት እየጠፋ እንደሚገኝ ተጠቁሟል። እንዲሁም በተለያዩ ወረዳዎች የሚገኙ ከ98 በላይ የሚሆኑ አንደኛና ሁለተኛ ደረጃ ትምህርት ቤቶች በመዘረፋቸው እንዲሁም ንብረቶቻቸው በመውደሙ ሙሉ በሙሉ በሚባል ደረጃ የመማር ማስተማር ሂደቱ ቆሟል። ከ55000 በላይ ተማሪዎች ከትምህርት ገበታቸው ውጪም ሆነዋል። ከዚህም በተጨማሪ በዞኑ ባሉ በርካታ አካባቢዎች ላለፉት 3 እና 4 አመታት በነበረው የሰላም ችግርና ለመረጋጋት የውሃ የመብራት እንዲሁም የመንገድ መሰረተ ልማት እንደሌለ ነዋሪዎች አስረድተዋል። አየዘውም በአካባቢው ባሉ በርካታ ስፍራዎች መሰል ችግሮች ቢኖሩም የዚህን ለየት የሚያደርገው በሽዎች የሚቆጠሩ ሰዎች እየተፈናቀሉ እየተገደሉ እየተዘረፉና እየተሰቃዩ ድምጽ የሚሆናቸው አካል መጥፋቱና ያሉበትን ችግር ተረድቶ ልባት የሚሰጥ አካል አለመኖሩ ነው። በሸዋ ራሳ ቀጠና ላለፉት ሳምንታት በኦዴት ኦነግ መከላከያ ሰራዊት ተለይቶ በከባድ መሳሪያ እየተደበደበ ይገኛል። ሸዋ ቀወት ወረዳ ራሳ ቀጠና ከትላንት ጀምሮ ከፍተኛ ቁጥር ያለው የኦዴት ኦነግ ሰራዊት እየገባ ነው። ሸዋሮቢት ዙሪያ ራሳ ተብሎ ከሚጠራው ስፍራ ረቡዕ ግንቦት 9/2015 ዓ.ም በፋኖና በወዴድ ስራዊት መካከል በተደረገ ተኩስ ልውውጥ በትንሹ በአገዛዙ ኃይሎች የአምስት ሰዎች ሕይወት አልፏል። ደብረብርሃን፣ ደብረችና፣ ጣራማበር፣ ጉዶ በረት፣ ሸዋሮቢት፣ ማጀት ያጣይ፣ ጀዋሃ ራሳ አካባቢ የሚገኝ ፋኖ አርሶ አደር ሚሊሻና ሌሎች ነዋሪዎች ከፍተኛ መናበብ ማድረግ እንደሚጠበቅባቸውም ጥሪ ቀርቧል። ሸዋ ራሳ ቀጠና ላለፉት ሳምንታት በኦዴድ ኦነግ መከላከያ ሰራዊት ተለይቶ በከባድ መሳሪያ ሲደበደብ ቆይቷል። መሳሪያ ያልታጠቁ ንጹሃን ሴቶች፣ ህጻናት፣ ወጣቶች፣ የከብት እረኞች፣ የሃይማኖት አባቶችና እንስሳት ሁሉ ሳይቀሩ መገደላቸውን የዓይን እማኞች ጠቁመዋል። የአሸባሪ ኦነግ ኦዴድ ጦር አንጾኪያ ህዝብ ለመውረር ዝግጅቱን ጨርሶ ኃይል እያስጠጋ ይገኛል። ትላንት ግንቦት 11 በመንዝ ማል ሜዳ በኩል በግሼ ራሄልና በድምቱ ጨርቆሳና ማጌታ አክታጫዎች ኃይል እንዳስገባ ታውቋል። ዛሬ ጠዋት ላይ ደግሞ መኮይ ከተማ አቅራቢያ ባቡር ስቴሽን የመሸገው የወዴድ መራሽ ኃይል በጦር ተሽከርካሪዎች እንቅስቃሴ ያደረገ ነው። በዚህም ኦፕሬሽን ያሸባሪ ኦነግ ኦዴድ ጦር ጽንፈኛ የፋኖ ኃይል በወረደው ባስለሌ ቀበሌ ወንበርና በዋሻ ንገት በኩል ገብቷል በማለት ጥቃት ሊጀምር እንቅስቃሴዎችን ጀምሯል። የአማራ ህዝብ ራሱንና ሀገሩን የሚያጸነው በራስ ጥንካሬ ላይ ሲመሰረት ነው። ይህም የአማራን በአማራነት መደራጀት ግዴታና ብቸኛ አማራጭ አድርገዋል። ስለሆነም ሁሉም በቅንጅትና በመናበብ አሸባሪው ኦነግ ኦዴድ ጦሩ ሊያደርስ ያሰበውን ወረራና ትጥቅ የመፍታት አላማን መከላከል በይደር የሚያዝ ተግባር አይደለም። ታላቅ ንቅናቄና ቅንጅት ያስፈልጋል። ታላቅ ዝግጅትና መናበብም እንዲሁ። ወጥር ትግል እስከ ቀራኔው እየጋለ የሚሄድ እንጂ የሚቀዘቅዝ ትግል አልተጀመረም የሚል ህዝባዊ አስተያየት ለህዝባዊ ኃይሉ ተላልፏል።
የኢትዮጵያ የፋይናንስ ስርዓት ሀዲዱን የእሳተ ተግባር እየሆነ ነው ተባለ። በተደጋጋሚ ለብሔራዊ ባንክ ጥብቅ ሚስጥር ቀርቤታ ያላቸው እንደሚያጋልጡት ከሆነ የባለ 200 ብርና ባለ 100 ብር ኖቶች ከፋይናንስ የገንዘብ ህትመት ስርዓት ውጭ በገፍ እየታተመ ገበያ ውስጥ እንዲሰራጭ መደረጉ ብርን ክፉኛ እንዳገሸበው ታውቋል። ዘረኛው አገዛዝ በየጊዜው የግምጃ ቤት ሰነድ ሽያጭ እያለና ከብሔራዊ ባንክ በብድር የወሰደው ገንዘብ እንዲካካስ እየተደረገ የሚገኘው በማን አለብኝነት እየተባዛ እንዲያካከስ መደረጉ የአገሪቱን የኢኮኖሚ ስርዓት እያደናገረው ይገኛል። የግንባታና የንግድ ስራዎች ከውጭ ምንዛሬ አለመኖርና ያገዛዙ ዘረኝነት አላላውስ ስላለ የባንኮች ገቢ እያሽቆለቆለ በመሆኑ የባንክ ስራ እየተሽመደመደ መገኘቱ እየተጋለጠ ነው። ይህ በእንዲህ እንዳለ አገዛዙ የውጭ ምንዛሬ ለማግኘት ሲባል እንደሆነ የሚነገረው የአምስት የውጭ ባንኮች በኢትዮጵያ በባንክ ስራ ፈቃድ ማግኘታቸውና በቅርቡ ስራ እንደሚጀምሩም ተሰምቷል። የውጭ ባንኮች መግባት ደግሞ ቀድሞውኑ እየተቀዛቀዘ ያለው የባንክ እንቅስቃሴ ላይ የሚያሳድረው ተጽዕኖ አጠቃላይ የሀገሪቱን የፋይናንስና የኢኮኖሚ ስርዓት እንደሚረብሸው በርካቶች ያስረዳሉ።
አንዴ በራብ ሌላ ጊዜ በጦርነት በማፈናቀል ደግሞ በወረርሺ በበሽታ እየተካሄደ ያለው የህዝብ ቅነሳ ተግባር ተጠናክሮ ቀጥሏል። ከአዲሱ የዓለም አስተዳደር የፈለገ ቢሆን ላይነኩ ላይተቹ ዋስትና አግኝተው በኢትዮጵያ ተለኳቸውን በቁርጠኝነት ለመፈጸም ስልጣን የተቸራቸው የወሊድ ጠባብ ቡድኖች የኢትዮጵያን ህዝብ ቁጥር በጦርነት በበሽታና በወረርሺ ለመቀነስ እንቅልፍ አጥተው ስራውን ቀጥለዋል። ዓለም አቀፉ ማህበረሰብ የሚባለው ብልጽግና ሰብዬ የሚፈጽመውን ወንጀል በየትኛውም ዓለም አቀፍ ሚዲያ በስሱ ካልሆነ በቀር በሚያስተች መልኩ እንዳይዘግብም አድርገውታል። በትግራይ ወያኔ የህዝብ ቁጥሯን በራብ በጦርነት መቀነሷን ማይረሳ ነው። ነገር ግን በቃ አይደለም እየተባለ ይመስላል። እናም የጦርነት ስጋቱ እንዳለ ሆኖ አሁን ደግሞ ለህዝብ የመጣን እርዳታ ሰርቃለች በሚል ሰበብ ከአሜሪካ ራሷ ከጦርነት የተረፈው ህዝብ ራብ እንዲያልቅ በማሰብ የለፍ ጉርስ እርዳታ አልልክም ብላ ካቆመች ቀናት መቆጠራቸው ተሰምቷል። በጦርነት ጊዜ ወያኔ ለታጣቂዎቿ መጋዝን ሰብራ መዝረፏን ያላንገበገበው የሳማንታ ፓወር ዛሬ ደርሶ እንደ አዲስ ብድግ ማለቱ አስቂ ሆኗል። ጽንፈኛ የሆኑት የሀገሪቱ አገዛዞች በጥንታውያኑ የሰሜን ህዝቦች ላይ የሚደረገውን እልቂትና የህዝብ ቅነሳ ያለምንም ተቃውሞና ኮሽታ በትጋት እየመሩና እያስፈጸሙ ነውም የሚሉ አሉ። ቀጣዩ ቁጥሩ ከዚህም በላይ እንደሚቀንስ የተፈረደበት ህዝብ አማራው ነው። አፈናቀል የራብ ስጋት እንዳለ ሆኖ አሁን ደግሞ ማዳበሪያ ከልክለው በቀጣይ ምርታማነቱን ቀንሰው በረሃብ ሊፈጁት መክረው ተነስተዋል። አማራ በዘርፈ ብዙ ጦርነት ላይ ነው። ይህ ታምረኛ ህዝብ ቢሉት ቢሰሩት በሚፈለገው መጠን ያለማለቁ ያስገርማቸውም ተስፋ ሳይቆርጡ መልእክተኞቹ ግን ስራቸውን ቀጥለዋል። ከማፈናቀል በራብ ከመቅጣት በተጨማሪ ወደ ሙሉ ጦርነት ለመግባት የያዘው ይዞት ነው እንጂ አማራ አሁን በይፋ ጦርነት ውስጥ ገብቷል። ባለው የመሳሪያ አይነትና በሚከተለው የውጊያ ስልት ምክንያት አማራን እንደ ትግሬ በመደበኛ ጦር ለመግጠም ስለማይቻል በዘዴ ከፋፍለው ቀስ በቀስ አንድ ላይ እንዳይነሳበት አድርገው ውጊያ ገጥመውታል። ጎንደርን በሽምግልና ጥብጥ አድርገው ጎጃምን ወረው አድፍጠው ወሎን ከበው ሸዋን ይፋት ላይ ሞክረው ሲቀምሱ አሁን ራሳ ላይ ኃይል አከማችተው ወረራ ለመፈጸም ነብራሃኑ ጁላና አቡ ታደሰ ሰራዊት ልከው እየተተጋተጉ ነው። ይህ ሁላ ሲሆን ግን ሙሉ አማራ ከአማራ ቀጥሎ የሚዘመትበት ቀሪው ኢትዮጵያም የዘወንጀሮች ጠይ ብሎ ተኝቷል። ከሱዳን እየገቡ ያሉት ሱዳናውያን ሳይጨምር መጠሪያ ጣቢያ ሁላ በኢትዮጵያዊ ስደተኛ ተሞልቷል። አዲስ አበባ ዙሪያ በሚሊዮን የሚቆጠር ህዝብ ተፈናቅሎ መድረሻ አጥቷል። የአርሲ የባሌ ጽንፈኛ የኦሮሞ ዋህቢ የብልጽግና ጽንፈኛ አመራሮች ከወለጋ ከመጡ ጽንፈኛ የኦሮሞ ብልጽግና አመራሮች ጋር በመሆን እጅግ ጭካኔ በተመላበት ሁኔታ ዘግናኝ ጭካኔ ድርጊት በህዝብ በመፈጸም ላይ ይገኛሉ። በአዲስ አበባ ጉልቶች ሳይቀር የፈረሱ ደውሃ መዳረሻ አጥቷል። ቀደም ሲል የትግሬ አሁን ደግሞ የአማራ ባላፎች ገንዘብ ታግዷል። በሁሉም መስክ ህዝብ ሸባ ተደርጓል። ለማን እብድ ለማኝና እብድ በየከተማው እንዲበዛ ግዱኗል። በወለጋ መንደሮች ልክ እንደ አዲስ አበባ ዙሪያው የቤት ፈረሳ በዚያም ፈራርሰው እና ኦዳ ባዶ ሆነው ታይተዋል። በሶማሌ በጉጂና በቦረና በደቡብም ራብ ብዙዎችን ለሞትና ለስደት ዳርጓል። በሚሊዮን የሚቆጠሩ የቁም እንስሳትም አልቀዋል። ችግሩ እጅግ አስከፊ ሆኖ ቀጥሏል። ሰሞኑን ሌላ አስደንጋጭ ዜና ከተባበሩት መንግስታት ድርጅት በኦቻ በኩል ይፋ ሆኗል። ወደ 7 ሚሊዮን ኢትዮጵያውያን በኮሌራ በሽታ ሊያልቁ ይችላል ሲል ስጋቱን መግለጹ ተነግሯል። ድርጅቱ ባቀረበው ሪፖርት ላይ እንዳስታወቀው ይህ የኮሌራ ወረርሽኝ በደቡብና በሲዳማ በስፋት መሰራጨቱን ጠቁመው እስካሁን በ54 ወረዳዎችና ከ6000 በላይ ቀበሌዎች ላይ ኮሌራ መዛመቱን አስታውቋል። በተጨማሪም የኮሌራ ወረርሽኝ 94 ሰዎች መገደሉን 6157 ሰዎች መጠቃታቸውም ተጠቁሟል። ገና በሃይማኖት ግጭት፣ በዘር ግጭት፣ በራብ ከሚሞተው ሌላ ነው የኮሌራ ወረርሽኙ። ገና በኦነግ ከሚጨፈጨፈው ሌላ፣ በአዲስ አበባ የሚፈናቀለው ህዝብ መደረሻ አጥቶ ከሚያልቀው ሌላ ወረርሽኙ ቀጥሎ የሚመጣ የኢትዮጵያ ድወክ ነው። እንዲሁም ሆኖ ግን ፍልጥግና በአዲስ አበባ በአዲን በባህር ዳር በማናለበኝነት ስብሰባ ላይ ናቸው።
የኦርቶዶክስ ተዋህዶ ቤተክርስቲያንን ለማፍረስ የተያዘው ዘመቻ ውጤቱ ዘረኛው ፋሽስታዊ አገዛዝን መንግሎ መጣሉ አይቀሬ ነው ተባለ። የኦርቶዶክስ ተዋህዶ ቤተክርስቲያን የኢትዮጵያ ነጻነትንና አንድነትን አበክራ ስለምታስተምር ቀደም ሲል በፋሽስቱ ወያኔ ከአምስት ዓመት አንስቶ የኦሮሞ ጽንፈኞች ቤተክርስቲያኗን ለማናጋትና ለፍስፍስ አመራር ለመሰየምና ከኢትዮጵያ ይልቅ ኦሮሞማ እንዲሰበክ ለማድረግ የቤተክርስቲያኗን የቀኖና ስርዓት ለማፋለስ በሂደት ግቡን ቤተክርስቲያኗን በጽንፈኛ የጴንጤቆስጤ ቸርች ስር ለማድረግ ያለመ መሆኑን የፖለቲካ አዋቂዎች ያስረዳሉ። ይህ በተዋህዶ ቤተክርስቲያን ላይ የተቃጣው ዘመቻ በጸሎትና በመህላ የሚታቀፍ ሳይሆን ቤተክርስቲያኗን ለማስከበር ከማንኛውም የሰላማዊ ተቃውሞ እንቅስቃሴ እስከ መሳሪያ አመጽ የሚያደርስ እንቅስቃሴ መደረጉ አይቀሬ ነው ተብሏል። በተለያዩ አቅጣጫዎች የተሰሙ ከሚገኙ መረጃዎች መገንዘብ የተቻለው ኦርቶዶክስ ተዋህዶ ምዕመናን ባለፈው ፖሊሶች አካባቢ ውስጥ የተሾሙትና ራሳቸውን ሹማ ያደረጉትን ሐሳዊ መሲህ ጳጳሳት ምንም እንኳን ሲኖዶሱ ግዘቱን ቢያነሳም ተቀባይነት እንደሌላቸው መሆኑ ታውቋል። ታይዞ ከደረሰን መረጃ መገንዘብ የተቻለው ምዕመናን ፋሽስታዊው ዘረኛ አገዛዝ እጁን ከቤተክርስቲያኗ እንዲያነሳ ለማስገደድ ለሚጀመረው አመጽ ከወዲሁ በስልት መደራጀት መጀመራቸው አብረታች ሲሆን ይህ የምዕመናን አመጽ አገዛዙን ፍልስልሱን እንደሚያወጣው በስፋት እየተነገረ ነው።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጥልቅ አደጋ ውስጥ መሆኗ ተገለጸ። ለቀናት ሲካሄድ የነበረው የረከበ ካህናት ስብሰባ ወደ መጠናቀቁ እየተጓዘ ነው። በግንቦት 24 ኤጲስቆጶሳት ሹመት ጉዳይ ላይ መሰረታዊ የሆነው ውሳኔ የሚደረሰው የማጠናቀቂያ ስብሰባ ነው። እንዲህ መሆኑ በራሱ ቅስም ይሰብራል የተባለው ሰሞኑን የተወሰኑ አባቶች ከኦህዴድ መሩ ሽመልስ አብዲሳ ሄደው እንደነበርና መንፈሳዊ አባቶች ዓለምን ተጠይፈው ለሰማዩ ህይወታቸው የሚጸነቁ ጳጳሳት የአንድ ኦህዴድን ደጅ ሲጠኑ እንደመስማት የሚያም ነገር የለም የሚል በርካታ ሐሳብ ከምዕመናን ሲፈልቅ ሰንብቷል። የቤተክርስቲያኒቱን ችግር ለመፍታት ዝቅ ቢሉ ችግር ላይኖረው ይችላል። ለኦህዴድ ትዕቢትና እብሪት የሚቀርብ ትትና ሲሆን ግን የአባቶችን ክብር መንፈሳዊነታቸውንም ያጎድለዋል ተብሏል። ኦህዴዱ ሽመልስ አብዲሳ አባቶቹን ጠርቶ ትእዛዝ በሚመስል መልኩ እንዲያደርጉ ብላቸዋል። በግንቦት 24ቱ ጉባኤ ኦሮሞኛ ተናጋሪ ሳይሆን ኦሮሞ ጳጳስ ነው መሾም ያለባችሁ የሚለው የሽመልስ ፈርጠም ያለ ንግግር ለአባቶቹ ያልተጠበቀ ነበር። እንደ ልቡ በዚህኛው ጉባኤ ከኦሮሞ ሌላ ከሌላ ብሔር መሾም የለበትም፣ ኦሮሞኛ የሚናገር ሳይሆን በእናቱም በአባቱም ኦሮሞ መሆን አለበት የሚል ዛቻ የተቀላቀለበት ማስተንቀቂያም ለአባቶቹ መስጠቱ ተገልጿል። በሲኖዶሱ ውስጥ የኦሮሞ ጳጳስ ቁጥር ከህዝብ ብዛቱ አንጻር የሚመጣጠን መሆን ይኖርበታል የሚል ኦነጋዊ ጣልቃ ገብነት የሃይማኖቱ ጉዳይ አንገብግቦ ሳይሆን ለፖለቲካ ፍጆታ እንደሆነም ግልጽ ነው። አባቶቹ ከጨፌ የኦሮሞ ጽፈት ቤት ወደ ቤተ ክህነት ይዘው የተመላለሱትን ይወደድ በእብሪት የተሞላ ምላሽ ትላንት ለጉባኤው አቅርበውታል። ለእውነት የቆሙት የሞትን ጽዋ እንጎነጫለን እንጂ አናደርገውም ሲሉም በአቋማቸው ጸንተዋል። አንዳንዶች ዝምታን መርጠዋል። የተወሰኑት ደግሞ የማርያም መንገድ እንፈልግለት ሲሉ ተጨንቀዋል። በዚህም ምክንያት ከስምምነት መድረስ ሳይችሉ ቀርተው ለዛሬ እንዳደረጉት ተሰምቷል። የሲኖዶሱ አባላት በተናጠል እየተጠሩ ጭምር ጫና እየደረሰባቸው ነው። ባሉት ሁሉም ክፍት ቦታዎች የተወገዘውን ቡድን አባላት ሹሙም እንደተባሉና ይህንን ከባድ ፈተናም ለማለፍ ተራራ መውጣት እንደሆነባቸው ተደምጧል። ደብረዘይትና ናዝሬት የካድሬ ስብሰባ ላይ ተጠምዶ ሰራዊቱን በተደጋጋሚ እያስመታ የከረመው ብርሃኑ ጁላ ሳይቀር የተወገዘውን ቡድን እንዲሾም የሙሉ ስርዓት አድርጎ እየሰራ ነው። የመከላከያ ሰራዊት በፖለቲካ ገለልተኛ ነው የተባለ እነ ብርሃኑ ጁላ ግን የእምነት ጉዳይን ጭምር እያወቁ ይገኛሉ። እንደተወገዘው ቡድን አባላት ያለብሱትም ጳጳስ ነኝ ከማለትም አይመለስም። ከሲኖዶሱ አባላት መካከል በኦሮሞ ሀገረ ስብከት ተመደበው የነበሩ የተወገዘውን ቡድን ካልሾማችሁ ወደ ሀገረ ስብከቱ በየትም በኩል መሄድ አትችልም ተብሎ በኦሪዶች ተነግሯቸዋል። ችግሩ ከተከሰተ ጀምሮ እስካሁን ቅዱስ ሲኖዶስ የሾማቸውን እያሰሩና እያባረሩ እንደ ካድሬ ራሳቸውን ምደባ አድርገዋል። የተፈለገው በኦሮሞኛ ወንጌል የሚያስተምር ሳይሆን በእምነት ስም ኦሮሞማን የሚሰብክ እስከ መገንጠል የሚለውን የሚያጠነጥንና ታላቋን ኦሮሞ ነገ ከኢትዮጵያ ገንጥሎ ራሷን ለማስቻል ያለመ ፖለቲካ ውስጥ የተዘፈቀ ስርዓት ለመመስረት ነው። ኦሬድ ሀጅ ሙፍቲ ላይ መፈንቅለ መጅሊስ አድርጎ ያመጣው የአዲሱ መጅሊስ መሪ ልጅ ነው። በአዲስ አበባ ዙሪያ ከተማ ከ30 በላይ መስጊድ መፍረሱን ተከትሎ በመስጊድ መፍረስ ቀልደዋል። ኦዴድ ሰሞኑን ሲኖዶሱ ልክ እንደ መጅሊሱ መሆን አለበት ሲል ተደምጧል። ከእምነቱ ኦሮሞማን የሚያስቀድም ማለት መጅሊሱን እንዲህ መጫወቻ ያደረጉ ሲኖዶስንም በተመሳሳይ እየሰሩበት ነው። ነገ ቤተክርስቲያን ሲቃጠል ሲፈርስ የሚፈቅዱትን ነው የፈለጓቸው።
ኢትዮጵያ ውስጥ የተከሰተው በተለየ ስንዴ ዋጋ ከቁጥጥር ውጭ መሆን ተጠያቂው አገዛዙ መሆኑ ተጋለጠ። ይህም የሆነው ኢትዮጵያ ስንዴ ወደ ውጭ መላክ እንደምትችል በኮሎኔሉ ከተደሰኮረ ከጥቂት ቀናት በኋላ ነው። በተገኘው አጋጣሚ ሁሉ የውጭ ምንዛሪ ለማግበስበስ በሚደረገው ጥረት ህዝብ በረሃብ እየተሰቃየ ከዓለም አቀፍ ድርጅቶች እርዳታ ያለ በሚባልበት ወቅት ለጎረቤት አገራት ስንዴ ልሸጥ ነው ጫጫታ። የአንድ ኩንታል ስንዴን ዋጋ ከ3200 ወደ 4700 ብር እንዲያሻቅብ ምክንያት ሆኗል። አገዛዙ በራሱ ደላሎች ራሱ በወሰነው ዋጋ እያስገደደ መግዛቱ በስንዴ እጥረትና ዋጋ መናር ምክንያት መሆኑን ተናግረዋል። ቀደም ሲል በአገር ውስጥ ገበያ ብቻ ይከፋፈል የነበረው ስንዴ ወደ ውጭ ገበያ መቅረቡ ሌሎች ገበሬዎች ወደ ስንዴ ማምረት እንዲሰማሩ መንገድ ከፍቷል። ጤፍ አምራች ገበሬዎች ወደ ስንዴ በመዞራቸው የጤፍ ዋጋ እጅግ እያሻቀበ ከመሄዱም በላይ ከፍተኛ እጥረትም እንደተፈጠረ ታውቋል። አምራቾቹም ሆኑ ከገበሬው ገዝተው የሚያከፋፍሉት ክፍሎች አገዛዙ በራሱ ደላሎች ራሱ በወሰነው ዋጋ እያስገደደ መግዛቱ በስንዴ እጥረትና ዋጋ መናር ምክንያት መሆኑን ተናግረዋል። ቀደም ሲል በአገር ውስጥ ገበያ ብቻ ይከፋፈል የነበረው ስንዴ ወደ ውጭ ገበያ መቅረቡ ሌሎች ገበሬዎች ወደ ስንዴ ማምረት እንዲሰማሩ መንገድ ከፍቷል። ጤፍ አምራች ገበሬዎች ወደ ስንዴ በመዞራቸው የጤፍ ዋጋ እጅግ እያሻቀበ ከመሄዱም በላይ ከፍተኛ እጥረት እንደተፈጠረም ታውቋል። የአገር ውስጥ ገበያ ፍላጎት ሳይሟላ ወደ ውጭ ሊሸጥ የተነሳው አገዛዝ ሙሉ በሙሉ በችግሩ ተጠያቂ መሆኑን፣ የተለያዩ የእህል አይነቶችን ያመርቱ የነበሩ ገበሬዎች ወደ ስንዴ በመዞራቸው ከፍተኛ እጥረት መፈጠሩንና በተለይ የጤፍ ዋጋ እጅግ እየናረ መሄዱ ታይቷል። የፍካሪ ዜና ፕሮግራማችን በዚሁ ይጠቃልላል።
ይበለው ስሟን የነኩ ይበለው የተዳፈሯት የበለው ልጇ ቢመጣ የበለው መሬት አሏት የበለው ስሟን የነኩ የተዳፈሯት የበለው ልጇ ቢመጣ መሬት አሏት
ሊያውን ትዝብት በጣሁን የቅርብ ጊዜ ነው ግፋቢል የጽሁፍ ሲጠናቀር የአንድ ሳምንት ዕድሜ ያስቆጠረ ከጊዜ ጥረት ማግስቱን መጠናቀር አለመቻሉ ግን እንደ ቆጨኝ ሆኖ እንደሚከተለው ይቀርባል። ጉዳዩ የተከናወነው እዚሁ አዲስ አበባ ከተማ ነው። ተዋናዮቹ ደግሞ አገራቸውን የሚወዱ በሙያቸው ተሰዋስበው ጾም ከማደር ስራ ፈት ከመሆን ብለው ሙያቸውን እውቀታቸውንና ገንዘባቸውን ከዚህም ከዚያም ብለው ያገኙትን ጥሪ አስተባብረው ከቀን ወደ ቀን ጠንክረን ከሰራን ከጥገኝነት ወጥተን እልፍ እንላለን ብለው የሚያስቡ ከተለያየ ማህበረሰብ የተውጣጡ ዜጎች። ታዲያ እነዚህ ወጣቶች በተለያየ ትወና ዘርፍ ተሰማርተው የሚታትሩ ናቸውና ያውኑ ስራቸው ደግሞ በአንዲት ድምጻዊ ቴክኒክ ስራ ላይ ያነጣጠረ ህጋዊ ፈቃድ የተሰጠው ተገቢው ክፍያ ለሚሰሩባቸው ቦታዎች ሁሉ የተከናወነ መሆኑን ከቡድኑ አንደበት የተረዳው ታቅ ነው። ይህን የቀጠራ ስራ የቀረጻ ስራ ለማከናወን ደግሞ ከተነደፈው ገጸባ ያራት አንጻር ምሽት የተመረጠ ሰዓት ነው። ስለሆነም በቁጥር ወደ 15 የሚሆኑ ወጣት ወንዶችና ሴቶች በለተማክሰኞ ግንቦት 1 2015 በፒያሳ ከተማው እስከ ምሽት 3 ሰዓት ድረስ በተገቢው መንገድ እቅዳቸውን ወደ ተግባር ለወጡ። ከነዚህ ወጣቶች ጋር በርካታ የቀረጻ ካሜራዎች፣ ከፍተኛ የክራይ ዋጋ የሚከፈልባቸው 3 መኪኖች፣ እቃውን የሚጭኑና ተዋናዩን የሚያጓጉዙ እነዚህ ሁሉ ክራይ የተከፈለባቸው መሆኑን ልብ እንበል። ስለሆነም የመጨረሻውን የትወና ክፍል ለመስራት ህጋዊ ፈቃድ ወደተሰጠው ክፍያ ወደ ተከናወነበት ጫካማ አካባቢ ለጊዜው ስሙን መጥቀስ አላስፈለገም በልበ ሙሉነት ጉዟቸውን ቀጠሉ። የገጠማቸው ግን በጣም አሳፋሪና ያልጠበቁት ሁኔታ ነበር። በአካባቢው የነበሩ የኦሮምኛ ቋንቋ ተናጋሪዎች ለደህንነት ሲባል መታወቂያ እንዲያሳዩ ጠየቋቸው። እነሱም የተባለውን አደረጉ። ከመካከላቸው የኦሮምኛ ቋንቋ የሚችል አንድም አልነበረምና ጥያቄው በኦሮምኛ መልሱ በአማርኛ ቀጠለ። ህጋዊነታቸውን ለማሳየት አሉን ያሏቸውን ማስረጃዎች ሁሉ አቀረቡ። ምላሹ ግን አሳዛኝ ነበር። እናንተ ፋኖ ተላላኪዎች ናችሁ፣ ስለዚህም ወደ ማረፊያ ቤት ተባሉ። እየመጣ የሚያናግራቸው ኮማንደር ሳይቀር ሁሉ አንዱ ካንዱ ማይሻል ሁሉም ከጃ ይሻል ዶማ አይነት ሆኑባቸው። ወጣቶቹም መኪናዎቹም የቀረጻ መሳሪያዎቹም ወደ እስር ቤት ተወረወሩ። ኢትዮጵያዊነት እስኪያስጠላቸው ድረስ እንዳይነጋ የለምና ነቶ ማክስቱም አተካራው ቀጠለ። ይሁንና ከመሃላቸው አንዱ ብቻ ወደ አዲስ አበባ ተመልሶ ህጋዊነት እንዲያረጋግጥ ተፈቀደለትና መጣ። በመጨረሻም በስንት ሩጫና ጥረት ተፈቅዶለት በአንድ የስልክ ትዕዛዝ እንዲለቀቁ ተፈቀደና የሄዱበትንም ዋነኛ ዓላማ በልምጥም ቢሆን አሳክተው ወደ የሰፈራቸው መለሳቸውን ያጫወተኝ በቅርቡ ማቀው የቡድኑ መሪ ሆኖ ወጣት ነው። እንግዲህ አገራችን ይህን እንደምትመስል ያወቅክም ያላወቅክም ወዳጅም ጠላትም ልብ በል። ለዚህ በቅተናል። ሰላም
ወንድሙ ሲገሉ ወንድሙ ካልከባው ወንድሙ ሲገሉ ወንድሙ ካልከባው ቃሉን ለትደጁ ደሙን እንዲከረባው
ሰኞ ግንቦት 7 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ አተታ። ልብ ሲያውቅ ገንፎ ያንቅ። ዘረኛው አገዛዝ ማንነቱ ተጋልጦ እርቃኑን ወጥቷል። ይህን አልረዳ ብለው አሁንም ከይሲውን የወያኔ ኮሎኔል ሊደግፉ የተሰለፉት ጥቂቶች ዘረኞች ወይም ቀጥረኞች ብቻ ናቸው ማለት ምን ይችላልን? በዝግርም ደረጃ ሳይሆን ምንድነው እቺ ቧልት ብለን ማቅረብ የምንችለው ደግሞ የምርጫ ቦርድ ኃላፊ ብርቱካን ሚደክሳ ወያኔን ህጋዊ ብዬ ለምርጫ እንደፈለጉት አልመዘገብም ማለት አይሆናል። ኮሎኔሉ ይመዝገቡ ባይ ነው ወይስ በጎን አይሆንም በይ ብሎ ለብርቱካን እዝሰጥቷታል? ለነገሩ ወያኔዎቹ በደቡብ አፍሪካ ድርድር እንደ ድርጅት አልተካፈልንም ባይም ሆነዋል። የታቸው ረዳ አልወከለንም ሲሉስ ምን ማለት ነው? ማንነታቸውን የምናውቃቸው ተለውጠናል ብለው ያያዙት አቋም የሚያዋጣቸው አይደለም። የኖረበትን የለመደበትን መቀየር እንደሚታሰበው ቀላል አይደለም። ነብር ቆዳውን አበሻ ጠባዩን መች በቀላሉ ሊቀየር ይቻለዋል እንደተባለውም ነው። ባገራችን ዜጎች በማንነታቸው ብቻ ከቤታቸው እየተፈናቀሉ መንደር አዳሪ እየሆኑ ናቸው። የዚህ መከራና ተጨባጭ ሰቆቃ በበቂ እየተነገረንም አይደለም። ቤታቸው በላያቸው ላይ እየፈረሰ ህፃናት እናቶች መከራቸው ያነሰ መሰል እየተገደሉም ናቸው። በጌዲዮ የተበደሉትን አዲስ አበባዎች እያጀቡ ናቸው ማለት ምን ይችላልን? በአጣዬ ማጀቴም የተሰቃዩትን ዘረኛው አገዛዝ የጨካኝ ጨካኛው ሪሆኑ በህዝብ ላይ የሚፈጸመው በደልና መከራ መረን የለቀቀ ነው። በዚህ ላይ የከፋ ደረጃ የደረሰው የኑሮ ውድነት አለ። በደፈናው ሳይሆን በዝርዝር ሲቀር ህዝባችን መሸከም ያለበት ቀንበር ግልጽ ይሆናል። ዛሬ በኢትዮጵያ ማንም የደሞዝ ጭማሪ ባላገኘበት ቃሪያ በኪሎ 13 ብር ሲሆን ሽንኩርት 30 ብር ገብቷል። ቲማቲም 25 ድንች 18 ብር ፎሶሊያ 60 ብር ነው። ነጭ ሽንኩርት በኪሎ 100 ብር ሽምብራና ባቄላ 60 ብር ስንዴም 60 ብር በኪሎ ያበሻ አንድ እንቁላል 14 ብር ዘይት 5 ሊትር 980 ብር ሽሮ 100 ብር ሆኗል። ጤፍ ነጩ 90 ብር በኪሎ ሲሆን ቀዩ 85 ብር ነው። ሎሚ 55 ብር ሲገባ ካሮት 37 ብር ነው። ደሃው ምን በምን ገዝቶ በልቶ እንደሚያድር ያሳስባል ያስጨንቃል። ከበርቴውና የዛሬ ተረኞች ግን አሁንም ጮማ ይቆርጣሉ። በሸራተንና ሌሎች ሆቴሎች የፈረንጅ ውድ ካቪያርና ምግቦችን ይወጥቃሉ። በመጪው ክረምት ግን ሰለባ የሚሆኑ መጠለያና ምግብ አልባ ዜጎችን ለስቃይ ይዳርጋሉ። ፍጅትና ዘር ማጥፋት አስከፊ ዘመቻቸውም እንደቀጠለ ነው። ጸረ አማራ የዘር ማጥፋት ዘመቻቸው እንደማይሳካ ግልጽ ቢሆንም ተገንዝበው አላቋረጡም። እየገፉበት ናቸውና አማራውም አገር ወዳዱም የያዘውን ቆራጥ ተጋድሎ በመግፋት ትጥቁንና አንድነቱን በማጠናከር ዘረኛውን አገዛዝ ለማደባየት ዝግጁ መሆን አለበት። ይህን በተመለከተ ኢትዮጵያዊ ኃይሎች አንድነታቸውን እውን ማድረግ ግዴታቸው ነው። መለስተኛ ልዩነቶቻቸውን አስወግደው ለሀገር ለኢትዮጵያ ሲሉ በአንድነት ለወሰኙ ፍልሚያ ዝግጁ ሊሆኑ ይገባል። በዚህም መሰረት ኢህአፓ በበኩሉ የህብረት ጥሪውን ሲያስተላልፍ ሲያሰማ ቆይቷል። ለኢትዮጵያ ፍነል ቁርሾ ቅራኔን ተተን እናብር በዋና ጠላቶቻችን ላይ ባይ ነው። ከወዳምና አድርባዎች እንራቀና ለሀገር ማዳኑ ትግል አለና እንበል ባይም ነው። በሁለገቡ ትግል ሳናው ወላውል እንሰለፍ ባይ ነው። አጉል እርቅ ለሚሉት ጆሮ መስጠት ሳይሆን ዋና ጠላቶች ላይ መረባረብን ማስቀደም ነው ያለብን። ዘረኞቹ ተባብረው ኢትዮጵያን ሊያጠፉ ተነስተዋል ቋምጠዋል። ፎርሽ የሆነ የገዳ ባንዲራቸውን አውለብልበው ሊተክሉብን ተነስተዋል። ይህን ማምከን ማክሸፍ ይገባናል። ለመሆኑ ታሪክ አዋቂ ነን ባዮቹ ምሁሮች የት ገብተው ነው ያሳ ዝርያ ነን ባዮቹ መሳቂያ ምሁሮች እነ ህዝቅኤል የመድረክ አጫፋሪ ሆኑብን? ዘረኝነት ይወገድ፣ ትግላችን ይፋፋም ይቀጥል።
Yeah, I got that.
ከባህር ወጣንን ሁለት ሶስተኛ ኢትዮጵያን ኬንያ ሀቅ ብሎ ሊሆንለት የማይችለው መላማራ ፍጅት እውን ለማድረግ ብዙ 100 ሺህ ህዝብን ፈጅቷል። ዛሬም እንደቀጠለ ነው። ናጣዬ ማጀቴ ራያና ቆቦ ጎንደር ሰሜን ሸዋ መስከር ናቸው። በተዋህዶ ላይ የከፈተው ዘመቻና ያጠፋው ህይወትም የሚረሳ አይደለም። ጠባብ ብሔረተኝነት ጎሳ ፖለቲካን ከወያኒ ተረክቦ ይበልጥ አስከፍቶ መቀጠሉን ብዙአውኑ ባሁኑ ጊዜ በሚገባ ተረድተውታል። ኬንያ ኬንያ ፖለቲካቸው የተራበ ጅብ አድርጓቸው አገርን እያጠፉ ናቸው። የሀገር የማዕድን ሀብት ምርት ገቢ ለክልሉ በብዛት ይሰጥ እርዳታ ጠይቂ ያገኘውት ብሔራዊ ባንክ አይገባትም። የኢትዮጵያ አየር መንገድ ገቢ ያው ለአገዛዙ ካዝና ብቻ ይሁን የወርቅ ሽያጭ ገቢም እንዲሁ ወዘተ በሚልና ተስፋፊ ፖለቲካቸውን በአማራ ፍጅት አጅበው ኦሮሚያ ኢትዮጵያን እንዲተካ የያዙት ዘመቻ ምን ቢሉ ምን ሊረሳ ሊዘነጋ አይችልም። ከሱ ሌላ ግብ የላቸውም። ደህንነትን እንጂ ብልጽግናን ሊያመጡ ከቶ አይችሉም። ፍላጎቱም የላቸውም። ይህን ሊያስረሱን ሲጥሩ ሰለባ ሆነን ልንገኝላቸው አይገባም። ተያይዞ ሊነሳ የሚገባው ደግሞ ሁሉም አገዛዞች በኢሕአፓ ላይ የስም ማጥፋትና ታሪክ ክለሳ በጦርነት አጅበው እንደዘመቱ ናቸው። የደርጉ ርዝራዦች ዓመታት ቢያልፉም ቢታሰሩም ቢሰደዱም አደብ ገዝተው ህሊና ካላቸውም መርምረውና ግለሂስ አድርገው ህዝብን ይቅርታ በመጠየቅ ፈንታ ለህዝብና ለሀገር ጥሩ እንደሰራ ሰው ራሳቸውን እያመሰገኑ በኢሕአፓ ላይ ያሰራጩትን የሐሰት መረጃና ክስ ይደግማሉ። ካለቃቸው እስከ ቡችሎቹ የተጻፉትን መጥቀስ ይቻላል። ወያኔም በተራው በኢሕአፓ ላይ ሐሰቱን አስተራጅቷል። ባሲምባም በጎንደርም ጦርነት ከፍቶበታል። እስከ መጨረሻው ህገወጥ ብሎ ሲያገደው በእጅ ወደቁትን የህዝብ ታጋዮች እነ ጸጋዬ ገብረ መድህን፣ አበራሽ በርታ፣ ይስሐቅ ደብረ ጽዮን፣ በለጠ አማሃና ሌሎችንም ደብዛቸውን አጥፍቷል። በወያኔ ምትክ አሜሪካ ኮሎኔሉን ሲጭንብን ጠላት ኢሕአፓን አታስጠጋ በሚል በተሰጠው ትዕዛዝ መሰረትም ኢሕአፓን አግዶ በድርጅቱ ስም ተለይተው በፖለቲካ ምድረ በዳ የቆዩ አንጃዎችን ጠርቶ ኢሕአፓም ገብቷል ብሎ ሊያወናብድ ሞከረ። የጠራቸውን ግን በፖለቲካው መስክ ምንም የረባ ውጤት እንዳያመጡ አፍኖ ከጥቅም ውጭ እንዳደረጋቸው ሁሉም የታዘበው ነው። ኢሕአፓን ሁሉም የጠሉት አንዳንድ ቢኖግሯቸው የማይገባቸው ፍጥሮች ግንጠላን ስለደገፈ ሳይሆን ለባዕዳንም ሆነ ለጠባብ ኢትዮጵያን አሳልፍ ያልሰጥም ስላለ ብቻ ነው። ለኢሕአፓ ኢትዮጵያዊነት ምስክሩ ስሙ ብቻ ሳይሆን የጠላቶቹ ማንነትም ነው። ትጥቅ አንፈታም ብሎ አማራው የሚያካሂደው ትግል ተጠናክሮና ተስፋፍቶ መቀጠል አለበት። ለነፍሰ ገዳዩ አገዛዝ ቤሳም እንዳይዋጣ ይሆን በአገዛዙ ላይ ማዕቀብ ይስፋፋ ይጠናከር። አረመኔውን አገዛዝ እንደ ህጋዊ መንግስት የሚቆጥሩ ከዚህ የተሳሳተ አቋማቸውን እንዲርቁ ማሳሰቢያ እንደገና እንሰጣለን። በሺዎች የሚቆጠሩት የፖለቲካ እስረኞች ይፈቱ። ፍጅት የፈጸሙት የወያኔ መሪዎች ለሹመት ሳይሆን ለፍርድ ይቅረቡ። አማራውን ትጥቅ አስፈቱ፣ አፈናቅሉ፣ ፍጁ የሚል ትዕዛዝን አንቀበልም ብላችሁ ወታደሮች፣ ፖሊሶችና ሚሊሻዎች ወዘተ አምጹ፣ ታጋዮችን ተቀላቀሉ። አመጽና ሁለገብ ትግል አገዛዙን ይጥበሰው።
አሁን
የሃሙስ ግንቦት 10 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ህግ አገዛዝ ወይስ ህገ መንግስት ኮሎኔል አልቅበት እንበለውና ይህን ርካሽ መሪ ተብዬ ዘረኛ አሁን ደግሞ ይዞት የተነሳው ማደናገር ያፈልጥ የወያኔን ህገ አውሬ እቀይራለሁ የሚለውን ነው ህገ መንግስት የሚለውን የኢትዮጵያ ህዝብ የራሱ የሚለው የፈቀደው የመረጠው መንግስት ሳይኖረው አመታት አልፈዋል። የኢትዮጵያ መንግስት የሚባል የለም። ለዚህም ነው እኛ ወያኔ ኢህአዴግ አገዛዙ ስንል የቆየ ነው። ኢህአዴግም የህብረት ጭምብል የወያኔ ፍቱን የበላይነትን ሊሸፍን የመጣም ጭምብል በመሆኑ ወያኔ ወይም የወያኔ አገዛዝ ስንለው ቆይተናል። ዘረኛ አገዛዝ ለኢትዮጵያ ህገ መንግስት ሊያረቅ ሊያስረቅቅ ሊያጸድቅም ጭራሽ አይችልም። ኮሎኔሉና ጭፍሮቹ የወያኔን ህግ አናስነካም ደማችን ይፈሳል ሲሉ ባጅተው ዛሬ ይሻሻላል የሚሉት በእውነት ህዝብ የሚፈልገውን ህግ ለማጸደቅና በስራ ለማዋል ሳይሆን ክፍፍሉና ግንጠላውን መሰረት ሰጥተናልና አንቀጽ 39ን ከሰነድ ብናነሳው በተግባር እየሆነ ስለሆነ የሚያሳስበን የለም በሚል ነው። አርካቲዎች ስነማናቸው ህዝብ አንቀሮ የተፋቸው የወያኔ ሳይቀር መጋዣ ሆነው የተጋለጡ እነ በየነ ጴጥሮስ አይነት ወኔ ቢሶችና መርሃ አልባዎች ናቸው። በጠርዝ ክህደቱም ወደ መድረክ ብቅ ማለቱና አይነታው የምሁር ባንዳ እንደራያስ እሸቴ ብቅ ማለቱ የሚጠቁመን ፋይዳ ከቶም የለም። ዴሞክራሲያዊ አካል ተቋም ሳይኖር ጨቋኝ ዘረኛ አገዛዝ ህዝባዊ ይዘት ያለውን ሽግግር ተክቶ ህዝባዊ ህገ መንግስት አውጪ ሊሆን ከቶም አይችልም። ወያኔም ኮሎኔሉም ምርጫ ብለው የተጨበረበረ ድርጊትን እንዳሰፈኑብን አይተናል። በወያኔ ምርጫ ቦርዱ በኮሎኔሉ እዝ ምዝገባ ከለከለኝ ብሎ ሲመጣደቅ ለኢትዮጵያ እድገት ብልጽግና ፈተና ኩልነት አመጣው ብሎ አሁንም ቢለፈፈም ይህንን ቅጥፈት ራሱም የሚያምነው አለመሆኑን መናገር ይችላል። በኢትዮጵያ ላይ ከደርግ ተከትሎ ዘላቂ ጥፋትን ያመጣና ሊያሰፍን አሁንም የሚጥር ወያኔ ነው። ለዚህም ነው የወያኔ ሚሊሻ ጦር ታጥቆ የጨፈጨፈ ባለበት ፋኖን ትጥቅ ላስፈታ ማለት የለየለት ጸረ አማራ ሴራና ዘመቻ ነው በሚል የተቃወመ ነው። ሸኔ ራሱ የጀነራል ዶኩል የሺዎች ሚሊሻ የጠባቦቹ ልዩ ኃይሎች ሁሉ እስካንገታቸው ታጥቀው ባለበት ለፍጅት የተደረገውን አማራውን ትጥቅ ለማስፈታት መነሳት የግፍግፍ አረበኔነት ነው። ኮሎኔሉ የጎሳ ብሔር ልዩነትን በተመለከተ ህገ መንግስት ተብየውን ቀይር ያለው በሚል ያደናግር የተነሳ እንጂ ሀቅ ሊሆን የማይችል መሆኑን ግልጽ የሚያደርገው ጉዳይ በቅድሚያ ዘረኛው አገዛዝ ከስልጣን ወርዶ ሲታይና በቦታው ህዝባዊ ሽግግር ሂደት እውን ሆኖ የሽግግር መንግስት ሲመሰረት ብቻ ነው። አለበለዚያ ህገ መንግስትማ ድሮም ነበረን፣ በሰነድ ደረጃም መብታችን ተትረፍርፎ ነበር። ይኸው ዛሬም ሽብርተኛውና ወንጀለኛው ኢሰፓ ህጋዊ ፓርቲ ካልሆነ ለሚሉ የመጮህ መብታቸው ተገብሮላቸው የለ። ሰነድ ከሆነ አጼ ኃይለ ሥላሴ ህገ መንግስትም ቅሰኝነትንም ህግ የሚያደርግ ፍትሐ ብሔር ህግ ደንግገው ነበር። በህገ መንግስቱ የህዝብ መሰረታዊ መብቶች ዕውቅና ተሰጥቷቸው ግን በህጉ መሰረት የሚል የእግር ብረት ተሰጥቷቸው ነበር። ህገ መንግስት ተብየው ዋናውና ቀዳሚ ህግ መሆኑ በዚያው ተሰርዞ ማለት ነው። በመሆኑም የንግግር መብት አለ ቢባልም አጼውን መተቸት በክብረ ነክ ወንጀል ከአምስት እስከ ሰባት ዓመት ጽኑ እስራት ያስቀጣ ነበር። በደርግ ጊዜም ለሰርቶ አደሩ ህዝብ መብት ዕውቅና ሰጠን ቢሉም ህገ መንግስቱን እንጂ ህገ መንግስት የሚባል ሲያጸድቁ በስራ ሲያውሉ ለማየት ሳንታደል ቆይተናል። የወያኔ ህገ መንግስትም የዘረኝነት፣ የጭፍን አምባገነንነት፣ የአንቀጽ 39 ጸረ ኢትዮጵያነት፣ የትግራይ የበላይነት፣ የጎጠኝነትና ኢዲሞክራሲያዊነትና የክልል ምስረታ ጎጠኝነትና ቀንቃኝነት ሰነድ እንጂ ሌላ አልነበረም። ጸረ ህዝብ ሰነድ በመሆኑ ነው ወያኔ አሁንም ሰነዱ ህጋዊነቱ ተጠብቆ ጸረ ህዝብነቴ ከሂሳብ ሳይገባ ህጋዊ ፓርቲ ልባል ብሎ ሙገታን የተያዘው። ፍጅት የፈጸሙት ደርግ ኢሰፓና ወያኔ ህጋዊ ፓርቲ እንባል ብሎ በፍረት የሚሞግቱን ፍትህ አልባ አገር ሆና ኢትዮጵያ መቀጠሏን መሰረት አድርገውም ነው። አንደኛው ባንዳሹም የሆነው የፍትህ ሚኒስትር ዴታ አለማንተ አግደው ጄኔቭ የተባበሩት መንግስታት የሰብአዊ መብት ጉባኤ ድረስ በሀገር ኪሳራ 11 የገደል ማሚቴዎቹን ይዞ ተጉዞ በኢትዮጵያ የሰብአዊ መብት ተከብሮ ይገኛል ብሎ ቢፈሸክትም በአገዛዙ መብት ረጋጭነት የተነሳ ግብረ ስየልም ተስፋፍቶ ሺዎች ለእስር ተዳርገው ነጻ ጋዜጠኞችም ታግተው ከመስከረም አበራ እስከ ታዲዮስ ታንቱ ታፍነው የአርባ ጉጉ፣ በደኖ፣ አሰቦት፣ ጨለንቆ፣ ሂርና፣ ፍጅት፣ ባጣዬ፣ ምስራቅ ወለጋ፣ ራያ፣ አላማጣና ቆቦ፣ በአፋር፣ ሲዳማ፣ ጉራጌ መሬት ወዘተ በማይካድራ አረመኔ ፍጅቶች፣ ጸረ አማራ አሰቃቂ ግድያዎች ተተክቶ የቀጠለ ነው። የምን ህገ መንግስት? የምን የማን አሻሻይ ኃይል ወይም መንግስት? ሞኛቸውን ይፈልጉ። ህገ መንግስት ለመቀየር ለመለወጥ ባዕዳን ያሰፈሩብን አገዛዝ በቅድሚያ መንኮታኮት ይገባዋል። ህዝባዊ የሽግግር መንግስት ተመስርቶ ነው ፍትሃዊና አገር አዳኝ ዴሞክራሲያዊ ህገ መንግስት በህዝብ ተሳትፎ መጽደቅና እውን መሆንም ያለበት። የኮሎኔሉ ጋሪ ከፈረሱ እየቀደመ ዝብርቅርቅ ፖለቲካ እጣ ክፍላችን ሆኖ ይገኛል። ዘረኛው አገዛዝ በትግላችን ይውደቅ። ህገ መንግስት ምንጩ ህዝብ ብቻ ነው። የወያኔም ያገዛዙም ህግ በጅምላ ጸረ ኢትዮጵያ፣ ጸረ ህዝብ ነው።
ረሃብ
ስንት ቀን ይፈጃል? ረሃብ ቀጠሮ ይሰጣል
ወይስ ቀን ቆጥሮ ይፈጃል?
የሆድ ነገር ሆድ ይቆርጣል ይባላል፣ ድሮ ይባላል፣ ይዘነዝላል፣ ይከትፋል።
ብቻ እስከሚጨርስ ድረስ ሆድ ለሆድ ጊዜ ይሰጣል። ወተት አንጀት ነጥፎ ሲላ
ሆድ ቃደርቆ ሆድ ሲራብ
ተሟጦ አንጀት ባንጀት ሲሳብ የጣር ቀጠሮ ስንት ነው ለሰው ልጅ ሰው ለምንለው?
ላይችን ሰጥቶት ለሚያስችለው ስንት ቀን ነው ስንት ሌት ነው?
የማዕድ ወዝ ሳታጥጥ አድባሩ አብዳ ሳትፈረጥጥ
ጥንብ ሳይተርፋት ሜዳ አይጥ የቤት ድመት ሳታማምጥ
እመቤቷ አስከሬን ብካይ
እሷም ዋይ አንጀቷም ዋይ ዋይ ውሻውም በጌታው ስጋ ላይ
ቸነፈር በጣለው ሲሳይ አይ ስንት ቀን ትሆን የራባ ዋይ
እስቲ እናንተ ተናገሩ ተረባችሁ የምታውቁ
ከቸነፈር አምልጣችሁ ተርፋችሁ እንደው ሳታልቁ
ትንፋሽ ቀርቷችሁ እንደሆን ያስችላችሁ እንደው ጥቂት
ቀጠሮ ይሰጣል ልቂት
ስንት ማንት
ስንት ለሪ
እንባንሳው ሳይወርድ በፊት ሳይሞጀረጣችሁ ጥፉ
በጣረ ሞጣ ከናፋቱ አንጃቦ በመቅሰፍ ትግሩ
አንደበት ተርፋችሁ እንደው ሳትነግሩን ከምትቀሩ ካስቻላችሁ ተናገሩ
ቆሽት ሲቃው ሳያጣጥር ሰቀቀኑን ሳያጋገል
ትንፋሽ ስለምን ሳት
ቀጠሮ ይሰጣል ረሃብ
ለስንት ቀን ለስንት ያህል
ስንት ሰዓት ነው የራብ አቅሙ
ለእኔ ቢጤውማ ትርጉሙ የሁለት ፊደል ድምፅ ነው ራብ የሚሉት ከነስሙ
እንጂ የኔ ቢጤውማ የታውቆት ጠባዩንማ
ብቻ ሲነገር ይሰማል ይህንን ሁለት ፊደል ቃል
ቃሉማ ያው በዘልማድ ይነገራል ይለፈፋል
ይተረካል ይዘክራል ይደጋግማል ይተቻል
እንጂ እንኳን ጠባዩንና የራብ እድሜውን የት ያውቃል
እና የምታውቁ ንገሩን እውነት ራብ ስንት ቀን ይፈጃል
በጣራ ፋፍ ላይ ያለህ ሰው ራብ እንዴት ነው የሚያዛልቅ
ለስንት ቀን ቀን ይሰጣል አንደበት ክነስ አይሸመግቅ
ሸረሪት በልሳንህ ላይ የድር ትብትቡን ሳይሰራ ቁራና ቀበሮ በቀን ከቀየህ ድባብ ሳይደራ
እንባንሳ ሊጭር ሳይመጣ ቅንቦሽ ከጎጆ ፈጣራ
እንደ ፍካሪ ኢየሱስ ቃል በጣር መጻሕፍትን ሳጠራ
አንደበት ሳለህ ተናገር የምታውቅ የራብን ነገር
አስከሬንህ ከየጠሻው ተርፎ እንደው ሳይቀረቀር
ስንት ደቂቃ ስንት ፋታ ቀጠሮ ስንት ትንፋሽ ነበር
ቆሽታሮ ሳይፈረፈር
ትናጋህ በድርቀት ንዳድ ጉሮሮ ሳይሰነጠር
የሆድ ነገር ስንት ያቆያል ቀጠሮ ይሰጣል ልቂት
ስንት መዓልት ስንት ሌሊት
ስንት ሰዓት ነው ሰቆቃው ስንት ደቂቃ ነው ጭንቁ
እስቲ እናንተ ተናገሩ ተረባችሁ የምታውቁ
ስንት ያቆያል ስንት ያዘልቃል
እውነት ራብ ስንት ቀን ይፈጃል ስንት ያቆያል ስንት ያዘልቃል
እውነት ራብ ስንት ቀን ይፈጃል